nowhere.
ጤና ይስጥልኝ አድማጮች እንደምን ሰነበታችሁ? በኮሮና ሰበብ ረገብ ብሎ የሰነበተው የኢትዮጵያና የግብጽ ውዝግብ ኢትዮጵያ ግድቡን የመጀመሪያ ውሃ ሙሌት ሐምሌ ወር እጀምራለሁ ካለች በኋላ ይበልጥ ያየለ መጥቷል። የአባይን ውሃ አጠቃቀም በተመለከተ በዓለም ባንክና በአሜሪካ መንግስት አደራዳሪነት ዋሽንግተን ዲሲ ሲካሄድ የቆየው የሶስቱ ሀገራት ውይይት ከተቋረጠ በኋላ የታችኞቹን ተፋሰስ ሀገራት የጋራ ተጠቃሚነት በማይጎዳ መልኩ በሚል ኢትዮጵያ ያቀረበ ቹ የድርድር ምክረ ሐሳብ በግብጽና በሱዳን ተቀባይነት አላገኘም። ግብጽ ጉዳዩን ወደ መፍቴና ወደ እልባት ከመምጣት ይልቅ ለጸጥታው ምክር ቤት አቤቱታ አስገብታለች። ከዚህ በተጨማሪ ኢትዮጵያ ስምምነቱ ሳይፈረም የግድቡን ውሃ መሙላት ብትጀምር በቀጣናው የከፋ አለመረጋጋት ይከሰታል ባይምናት። ግብጽ ወንድም ሀገር ስትል ማሞካሸት የጀመረቻት ሱዳንም የኢትዮጵያን ረቂቅ ስምምነት ውድቅ አድርጋለች። ኢትዮጵያ በበኩሏ ቀጣይ ድርድር የሚኖረው በሶስቱ ሀገራት መሃልና አሸማጋይም ካስፈለገ ጉዳዩን ወደ አፍሪካ በመመለስ ነው። የህዳሴው ግድብ የመጀመሪያ ውሃ ሙሌትም ሐምሌ ላይ ይጀምራል ስትል ደጋግማ በመግለጽ ላይ ትገኛለች። በዛሬው ውይይታችን በአባይ ውሃ አጠቃቀም የግብጽ የዘመናት ግትርነት እስከመቼ፣ የህዳሴው ግድብ ውዝግብና ሱዳን አባሪነትን ይቃኛል። በዚህ ውይይት ላይ ሐሳባቸውን እንዲያካፍሉን የጋበዝናቸው ኢንጂነር ጌዲዮን አስፋው በህዳሴው ግድብ የሶስትዮሽ ድርድር ኮሚቴ አባል፣ አቶ ልዑል ሰገድ ግርማ በስትራቴጂ ጉዳዮች ጥናት ኢንስቲትዩት የዓለም አቀፍ ፖለቲካዎች ጉዳይ ምሁር፣ ዶክተር አለማየሁ አረዳ የዴሞክራታይዜሽን ልማት አማካሪና በአባይ ተፋሰስ ጉዳይ ላይ የተለያዩ ምርምሮችን ያካሄዱ ምሁር፣ እንዲሁም ረዳት ፕሮፌሰር ዳንኤል መኮንን በወልቂጤ ዩኒቨርሲቲ የፖለቲካ ሳይንስ መምህርና ተመራማሪ ናቸው። ተወያዮቼ በዚህ ውይይት ለመሳተፍ ፈቃዳችሁን ስለሰጣችሁኝ ከልብ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። እንግዲህ እንደምናውቀው ኢትዮጵያ ህዳሴ ግድብ ለመሙላት ቀነቀጠሮ ይዛለች። ግብጽ ለጸጥታው ምክር ቤት አቤቱታ አስገብታለች። ሱዳንም የኢትዮጵያን አቋም አልተቀበለችም። እንደው ይህ ሁሉ እንዴት ይታያል? ከኢንጂነር ጌዲዮን አስፋው ጀምራለሁ።
አዎ እንግዲህ ይሄ ቀደም ብሎም እንደሚታወቀው በድንገት መጣ ጉዳይ አይደለም። ይሄ ከሁለት ከሶስት ዓመት በፊት ኢትዮጵያ የውሃ ሙሊቱን ፕሮግራም ስታስታውቅ ለሁለቱ ሀገሮች ሙሊቱን ሰንጠረዥ ቀደም ተብሎም በሁለቱም ሀገር ታወቀ ነው። ይሄ የሙሊት ሰንጠረዥ በግብጽም በሱዳንም ተቀባይነት ያገኘ በድርድሩ ወቅት ብዙ ጥያቄ አልተነሳበት ነው። ነገሩን ውስብስብ እያደረገ የመጣው ከዚህ ሙሊት ሰንጠረዥ ጋርና በረጅም ጊዜ የግድቡ ስራ ማካሄድ ላይ በግብጽ በኩል የተቀመጡ ቅድመ ሁኔታዎች ናቸው እና እነዚህ ቅድመ ሁኔታዎች ተቀባይነት እንደሌላቸው በኢትዮጵያ በኩል ተገልጾላቸዋል። ስለዚህ የዚህ ሙሊት አሁን በሐምሌ መካሄዱን አሁን በድንገት ያወቁት ሳይሆን ቀደም ብሎ ከሁለት ከሶስት ዓመት በፊት በድርድሩ ወቅት የተነገራቸው ነው። ህዳሴ ግድብ ተገንብቶ ውሃ የመሙላቱና የረጅም ጊዜ ስራ ማካሄዱ በዓለም ላይ የመጀመሪያ አይደለም። ብዙ ሺህ የሚቆጠሩ ትልልቅ ግድቦች በወሰን አለፍ ወንዞች ላይ የተገነቡ አሉ። ሀገሮች ተደራድረው ስምምነት ደርሰውባቸዋል። በተመሳሳይም በህዳሴ ላይ እነዚህን ቀደም ብሎ ስምምነት የደረሰባቸውን ግድቦች ምሳሌ በመውሰድ ሁሉ ሙከራ ተደርጓል። እንግዲህ ከዚህ ከሐምሌ ወዲህ ለማራዘም ምንም አይነት በኢትዮጵያ በኩል የለም። በዛው ፕሮግራሙን ተከትሎ የሚሞላ ይሆናል። እነሱም ያውቁታል። የመጀመሪያ ሁለት ዓመት ሙሊት በሁለቱ አገሮች ላይ ምንም አይነት ተጽዕኖ እንደማያሳድርም ግልጽ ሆኗል። ለምን ይህንን ተቀብለው ወደፊት እንደማንሄድ በጣም ግር የሚያሰኝ ነገር ብዬ ነው ማምነው።
ረዳት ፕሮፌሰር ዳንኤል መኮንን፣ እንደው የግብጽ ለተባበሩት መንግስታት የጸጥታው ምክር ቤት አቤቱታ ማስገባት በኢትዮጵያ በአባይ ውሃ አጠቃቀም ወይም በግድቡ ግንባታ ላይ የሚያመጣው ተጽዕኖ ይኖር ይሆን?
በእኔ እይታ የግብጽ ጉዳዩን ወደ ሴኪሪቲ ካውንስል መውሰድ ምንም በግድቡ ላይ የሚያመጣው ነገር የለም። ኢትዮጵያ እየገነባች ያለችው የግድብ ስራ በራሷ ቴሪተሪ፣ በራሷ ግዛት ላይ በራሷ ውጪ እየሰራች ስለሆነ እንደ አንድ ሶቨሬን ወይም ደግሞ እንደ ሉዓላዊት ሀገር ምንም ተጽዕኖ በኢትዮጵያ ላይ አያመጣም። ነገር ግን ግብጻውያኑ ይሄንን ኢሹ ወደ ሴኪሪቲ ካውንስል ሲወስዱት ለህዝባቸው የሚያስተላልፉት መልእክት አለ፣ ለአረብ ሊግ የሚያስተላልፉት መልእክት አለ። አሁን ግብጻውያኑ እየጮሁ ስለሆነ ላያመጣን የሚችለው ኢንተርናል ፖለቲክሱ ነው፣ ውስጣችን ላይ ያለው የፖለቲካ አካሄድና የመንግስት ቁርጠኝነት እና የህዝብ ድጋፍ እንጂ የግብጽ ጉዳይን ወደ ሴኩሪቲ ካውንስል መውሰድ፣ አሜሪካኖቹ ተጽዕኖ እንዲያደርጉ ማድረግ፣ ወደ አረብ ሊግ መውሰድ ምንም አይነት ተጽዕኖ አያመጣም የሚል እምነት አለኝ።
አቶ ለውል ሰገድ ግርማ ስልኩ ተቋርጦ ወጥተው ነበር።
አዎ ይሰማል። አዎ
ግብጽ እንግዲህ ለጸጥታው ምክር ቤት ደብዳቤ ያስገብታለች። ይህ እንዴት ይታያል?
እንግዲህ ግብጽ በታሪኳ የኢትዮጵያን የውሃ ተጠቃሚነት ለማሳጣት የማትፈነቅለው ድንጋይ እንደሌለ አይተናል። በርካታ ሙከራዎችን አድርጋለች። የድርድሮችንም የፖለቲካ ድርድሮችንም በርካታ ነገሮችን ስታደርግ ቆይታለች። ምናልባት የድርድር አቅሟም ስለተሟጠጠባት በዓለም በጣም ከፍተኛ በሆነው የመልቲላተራል ኦርጋናይዜሽን ውስጥ አቤቱታ ታቀርባለች። ይህም የሚያሳየው ተስፋ እየቆረጠች መሆኗንና ኢትዮጵያም በአንጻሩ የድርድር አቅሟን እየጨመረች የጂኦፖለቲካል ፓወሯን እየጨመረና የባርጌኒንግ ፓወሯን እንዲት የውሃ ጠበብቶች እየጨመረ የሚሆን ስጋት ላይ ስለጣናት በዚህ በኩል ለመሞከርና ተጽዕኖ ለማሳደር በዓለም ከፍተኛ በሆነው የፖለቲካ አካል ተጽዕኖ ለማሳደር እየጣረች መሆኑ
የተፋሰሱ ሀገራት አለመተባበራቸው ነው ለግብጽ የልብ ልብ የሰጣት። ሱዳንም አሁን ፊቷን ከኢትዮጵያ አዙራ ወደ ግብጽ ገብታለች ነው። እና የተፋሰሱ ሀገራት አለመተባበራቸው ይሆን ግብጽን ለዚህ ያመጣት?
የተፋሰሱ ሀገራት እየተባበሩ አይደለም የሚለው አይመስለኝም። ምክንያቱም ተገቢ ፕላትፎርም እየተዘጋጀላቸው አይመስለኝም። ይህ እንደሆነው ብዙ ሲያደርግ ቆይቷል። ለምሳሌ የኮንቨንሲ ፍሬምወርክ አግሪመንቱን በመፈረም ጭምር ለኢትዮጵያ ኤርትራ ወይም ተባባሪ የሆኑበት አጋጣሚ ነበር እና አሁን የሚደረገው ድርድር በሶስቱ ሀገራት መካከል ብቻ የተወሰነ ስለሆነ ይህ ደግሞ በሶስቱ ሀገራት ብቻ የሚመራ ስለሆነ ነው እንጂ የተፋሰሱ ሀገራት አክቲቭ ናቸው ብዬ ነው የማስበው። ሱዳንን በተመለከተ አቋሟ አንዴ ወደዚህ ነው አንዴ ወደዛ ነው የሚያስብሉ ነገሮች ያሉ ይመስላሉ። ነገር ግን በእኔ አመለካከት ሱዳን እስካሁንም ድረስ በአግባቡ ፖለቲካሊ የመጣች አይመስለኝም። ምክንያቱም እስቲል የ1959 ዓ.ም ግብጽና የሱዳን አግሪመንት ተካፋይ ነች፣ ፓርቲ ነች። ስለዚህ እሱን ቀዳ ስንትታ ወደዚህ የመጣችበት ሁኔታ ስለሌለ የሱዳንም አቋም የሚገርም ነው የሚል አመለካከት የለኝም።
ወደ ኢንጂነር ጌዲዮን አልፋለሁ። እንደው ኢትዮጵያ አሁን የያዘችው አቋም አዋጭ ነው ይላሉ?
የግድባችን አዋጭነት ጥናት በደንብ ተጠንቷል። ከዚህ ግድብ ከሀገር ውስጥ ከምናገኘው ጥቅም በተጨማሪ ለጎረቤት ሀገሮች ወደ ኤክስፖርት በማድረግ የሚገኝ ከፍተኛ የውጭ ምንዛሬ አለ። በሀገራችንም አሁን ባለውን በጣም ዝቅተኛ የኃይል ፍላጎት አሁኑ ያለው በጣም ከዓለም ጋር ሲወዳደር ከግብጽ ጋር ሲወዳደር ወደ 220 ኪሎዋት ሰዓት ነው በነፍስ ወከፍ የሚጨምረው። እስካሁን ያለን ከመቶ የማይበል ቀደም ብሎ እንደውም ወደ 40 ኪሎዋት ሰዓት በየነፍስ ወከፉ ነው ኤሌክትሪክ የሚያገኘውም ህዝብ 35% ብቻ ነው። እና ይሄ ትልቅ ጠቀሜታ ያለው ግድብ ነው። በዚህ በኩል ለሀገራችን ትልቅ ጠቀሜታ ይሰጣል። አሁን መሙላታችን ግን ቅድም እንዳልኩት በመጀመሪያ በኮንስትራክሽን መዘግየት የተወሰነ አመታት ዘግይተዋል። ከዚህ ወዲህ ለማዘግየት የሚቻልም ሁኔታ አይደለም። ለዚህ ነው በመንግስት በኩል በፕሮጀክቱ በኩል ቁርጥ የሆነ አቋም አለ። በሐምሌ ወር የመጀመሪያ ሙሊቱ ይጀመራል። የመጀመሪያ ሙሊቱ 2 አመት ይወስዳል። ይሄ በሁለቱ ሀገሮች ላይ ምንም የሚያስከትለው ጉዳትም ተጽዕኖም የለም። ዋናው አላማቸው የእኛ 100% የናይል ፍሰት መጠቀም አለብን ነው፣ ምንም ሳይጎል ከዚህ ላይ እነሱ በ1959 ሱዳንና ግብጽ የናይልን ውሃ ሙሉ በሙሉ ለመጠቀም የሚል ውለታ ተፈራርመዋል። የዘጠኙ ሀገሮች 0 ሜትር ኩብ በመቶ ማለት ነው። አሁንም ስጋት ያደረባቸው ኢትዮጵያ ለሌሎቹም ምሳሌ ትሆናለች፣ መጠቀም ይጀምራሉ ወይም ከሚል አኳያ እንጂ ጉዳት ያደርስብናል ብለው አይደለም።
አመሰግናለሁ። ዶክተር አለማየሁ አረዳ ስልኩ ተቋርጦ ወጥተው ነበረ፣ አሁን ገብተዋል። እንደው የግብፅን አቤቱታ የሱዳንን ፊት ማዞር በዚህ በህዳሴ ግድቡን በተመለከተ እንዴት ያዩታል? እንዴት ይገመግሙታል?
አዎ ግብፅ ለምሳሌ በሶስቱ ወገኖች መካከል የተፈረመውን የ2015 ስምምነት በሚጥስ መልኩ ጉዳዩን ወደ ሶስተኛ ሰው ይዛ ስትሄድ አንቀጽ 10ን ራሱን የሚቃወም ነው። ሱዳን ያሳየችው ባህሪ እዛ ዋሽንግተንም ሄዳ አለመፈረሟ፣ አረብ ሊግ ላይም የወሰደችው አቋም የሚያስመሰግናት ነበር። ግን ግብጽ እንደዛ አክራ ስትሄድ የዲፕሎማቲክ ክርክሩን እንደዛ ስታከረው ኢትዮጵያ ሱዳንን እንኳን በመጠኑ የማገዝ ነገር ስትሰራ አልታየችም። የሱዳን መንግስት ደግሞ 2 ክንፍ ያለው ነው። ጀነራሉ ወደ ግብጽ የሚያደሉ ይመስላሉ። ጠቅላይ ሚኒስትሩ ደግሞ ትንሽ ወደ ኢትዮጵያ እንትን የሚመስሉ ይመስላሉ። ጠንከር አድርጋ ኢትዮጵያ እንትን አለመሄዷ ዲፕሎማቲክ እንትኑ ላይ አለመጎልበቷ አንዱ ያየሁት ክፍተት ነው። ምናልባት ማብራሪያ ሊኖር ይችላል፣ ግን እስካሁን ያገኘሁት ነገር የለም። ግብጽ ግን ለምሳሌ የአሜሪካን ጋብዛ ስታስገባ ስምምነታቸውን አንቀጽ 10 ጥሳ ማለት ነው። ኢትዮጵያ በዛን ጊዜ ለምን እዛ ውስጥ እንደገባች አላቅም። አሜሪካ ደግሞ ከታዛቢነት ወደ አደራዳሪነት ከዛ እንደውም ሰነድ ወደ ማዘጋጀት አሁን ባለጉዳይ እስከ መምሰል የደረሰችበት ሂደት ሲመጣ ኢትዮጵያ ውስብስብ ውስጥ እንግዲህ ይብዛም ይነስ ግብጽ በዲፕሎማቲክ መስመሩ የተሳካላት መስላለች። ለምሳሌ አሁን ሳውዲ አረቢያ ራሷ ሱዳንን በአሸባሪ ሊስት ውስጥ ዘርዝራ ይዛት ስለነበረ ሰሞኑን ባደረጉት ግንኙነት ልክ ይሄንን ፊርማ የተዘጋጀውን አንፈርምም ባሉበት ሰዓት ላይ የሳውዲው ልዑል ለጀነራሉ ደውለው ከሊስት ውስጥ እንሰርዛቸዋለን ሌላም ድጋፍ እንሰጣቸዋለን እያሉ ሲያባብሏቸው ነበርና ኢትዮጵያ በተቻለ መጠን የሱዳንን ድጋፍ በምንም አይነት ከጎኗ ማጣት አልነበረባትም። ግብጽ የተሳካላት ነገር ቢኖር የሱዳንን ፈንግሎ ወደ እሷ ሳይድ ማሻገር ነው የሚመስለኝ የሳስበው።
አቶ ሉል ሰገድ ግርማ በስትራቴጂ ጉዳዮች ጥናት ኢንስቲትዩት የዓለም አቀፍ ፖለቲካዎች ጉዳይ ምሁር ኖት። የሱዳን ገሸሽ ማለት ለኢትዮጵያ ስጋት አይሆንም ይላሉ?
ስጋት ይሆናል ብዬ አላስበው። ምክንያቱም የኛ ሊሚቴሽኖች የነበሩት አንደኛው በታሪካችን እንዳየነው የአንደኛው የፋይናንስ አቅማችን ነው። ሁለተኛው ደግሞ በውስጥ የነበረው የራሳችን የፖለቲካ ብጥብጥ ነው። ሁለቱን የውስጥ ምክንያቶቻችንን ግብጽ በሚገባ ተጠቅማበታለች። ስለዚህ የውጭ ኃይል ተጽዕኖን እየጣልን እያሸነፍ የምንመጣው እንዳሳየ ነው። አንደኛ ግድቡ በራሳችን የፋይናንስ ሪሶርስ መገንባት መጀመሩና ጠንካራ የውስጥ ተጽዕኖን ተቋቁሞ የሚሰራ መንግስት በሚመጣ ጊዜ የባርጌኒንግ ፓወራችን እየጨመርን እየተደራደርን ወደፊት የምንገፋበት ሁኔታ ነው እንጂ ያለው የሱዳንም ሆነ ሌሎች ተፋሰስ ሀገራት ተጽዕኖ ይህን ያለው ባይድኛል።
የረዳት ፕሮፌሰር ዳንኤል ስልክ ተቋርጦብኛል። ወደ ኢንጂነር ጌዲዮን አልፋለሁ። ኢትዮጵያ ከአባይ ተፋሰስ ሀገራት ጋር ያላት የዲፕሎማሲ ግንኙነት ምን ይመስላል? እንደው እንደሚሰማው እጅግ የጠበቀ አይደለም ነው። ለዚያም ማሳያው የግብጽ የልብ ልብ ማግኘት ነው እየተባለ ነው።
እኔ እንግዲህ ዲፕሎማት አይደለሁም፣ ግን እንደ አንድ ሲቲዝን፣ እንደ አንድ ኢትዮጵያዊ እስካሁን የማየው ነገር ሁሉ ጠንካራ ዲፕሎማሲ ስራ እየተሰራ ነው። ምናልባት አንዳንዱ ለህዝብ በይፋ የተገለጠበት ሁኔታ ባይኖርም በከፍተኛ ደረጃ ከተፋሰሱ ሀገሮች ከሌሎች ወዳጅ ሀገሮች ሁሉ ከፍተኛ የዲፕሎማሲ ስራ እየተሰራ ነው ያለው። ምናልባት ከምንጠብቀው እኩል ላይሆን ይችላል፣ ወይንም የግብጽ በጣም የውጭ ጉዳይ ሚኒስትሩ የሚያደርጉት ጉብኝት በጣም ይጮሃል በሚዲያው እና ያ ጩኸት በጣም ብዙ ነገር በዲፕሎማሲ በኩል የሰሩ ያስመስላቸዋል። በአንዳንድ ሁኔታም ስናይ በጣም ገፍተውበት የሚሄዱ ይመስላል። ነገር ግን ዋናው አይ ቲንክ ትልቁ ነጥብ በኢትዮጵያ በኩል በጥናት ላይ የተመሰረተ ጥናቱም በሳይንስ ላይ በወተር ሪሶርስ ሞዴለሮች አሉ፣ በእነሱ ምክረ ሀሳብ ላይ የተመሰረተ የህግ ሰዎች፣ የፖለቲካ ሃይድሮፖለቲክስ አማካሪዎች ባሉበት በዛ ላይ የተመሰረተ ሰነድ፣ በዛ መሰረት ብንስማማ ይሻላል፣ ከዓለም አቀፍም ተሞክሮ ላይ የተመሰረተ በዛን ሄድ የሚል ነው ያለው። በተለያየ መንገድ ነው እንግዲህ ይሄ 8 ዓመት ሙሉ ብንዋይበት ስንደራደርበት የግድቡ ስራ ከተጀመረ ጀምሮ አንዴ የግድቡን ቁመት ቀንሱ፣ አንዴ የግድቡን ኮንስትራክሽን አቆሙ፣ የውሃውንም ይዘት ቀንሱ፣ የሚያመርተውንም ኤሌክትሪክሲቲ ቀንሱ የሚል ክርክር ጀምሮ እስካሁን የመጡበት ነው። አሁን ደግሞ በሙሊቱን አዘግዩ፣ ሙሊቱ በዚህ ጊዜ አይካሄድም ከእኛ ጋር ካልተስማማችሁ፣ ይሄ በመርህ ስምምነቱ የሚያደረግነው ውስጥ የለም፣ ግድብም የሚሰራው ውሃ ሞልቶ ኤሌክትሪክ እንዲያመነጭ ነው እንጂ በውጭ ተጽዕኖ የሚቆምም የሚዘገይም አይደለም። እነሱ 162 ቢሊዮን ሜትር ኩብ የሚይዝ የአስዋን ግድብ ሲሰሩ አማክሩን እንኳን ስንላቸው እምቢ ያሉ አገር ናቸው። ሱዳንም በርካታ ግድቦች ተሰርተዋል። ማንም ኢትዮጵያን ላማክር እንዲህ ነው ግድቤን የምሞላው ግድቤን የሚል ነገር የለም። የበታችና የበላይ የመሆን ሳይሆን ቀድሞ የኢትዮጵያን የመልማት የወደፊት ውሃውን የመጠቀም ቀድሞ የመዝጋት ይሄ ፎርክሎዥር የሚሉትን ለረጅም ዓመታት ሲያደርጉብን ነው የቆየው። ግብጽ ከተፈጥሮ የአባይ ተፋሰስ አውጥተው ቶሽካ የሚባል በረሃ ውስጥ ውሃውን ሰደውታል። በብዙ ሺ የሚቆጠር ሄክታር በረሃ ውስጥ እያለሙ ነው። ከቀይ ባህር አሻግረው ወደ ሳይናይ ይወስደዋል፣ ከኖርማል ተፋሰሱ ውጭ ማለት ነው። ይህ ሁሉ ሲሰራ ኢትዮጵያን አማክረው አይደለም። እና አሁን የሚጠይቁት አሁን አሜሪካን ሄዱ፣ ጸጥታው ምክር ቤት ሄዱ፣ ሌላ ጋር ሄዱ፣ እውነቱ መስመር ወይም ዓለም አቀፍ ህብረተሰብ በዚህ በወሰን አለፍ ወንዞች ላይ ያሉ ስምምነትን መመልከት፣ የተባበሩት መንግስታት የሄልሲንኪን ስምምነት፣ የራሳችን አሁን 3ቱ ሀገር እነዚህን ስምምነቶች የመሪ ስምምነቶች ሁሉ አገላብጦ ማየት ይቻላል። በሌሎች ሀገሮች የተደረጉ ስምምነቶችን ማየት ይቻላል። በጣም አሁን የቀረበው በአሜሪካንም ሆነ በግብጽ የቀረቡት ስምምነቶች ከነዚህ ሁሉ ያፈነገጠና በየትኛውም ግድብ ላይ እንዲህ ያለ ስምምነት ያለ የለም። በጠቅላላ ስራውን ማካሄድ በእጃቸው በማስገባት ሁኔታ በዚህ ሁኔታ መሰረት ኢትዮጵያ ሳትሆን ግድቡን የምታስተዳድረው በዚህ ስምምነት መሰረት እነሱ እንደሚያስተዳድሩት ሀገር ሆነው ነው የተሰራው። ይህንን ማንም ሀገር አይቀበልም።
ረዳት ፕሮፌሰር ዳንኤል መኮንን ስልኳቸው ተቋርጠው ነበር፣ ተመልሰዋል። እንደው የሱዳንን ገሸሽ ማለት እንዴት ያዩታል? ሌሎች ውስጥ የተፋሰስ የአባይ ተፋሰስ ሀገራት የኢትዮጵያ ዲፕሎማሲ ምን ያህል አስፈላጊ ነው ይላሉ?
እንግዲህ በፖለቲካው ዓለም በተለይ ይሄ በኢንተርናሽናል ፖለቲክስ ላይ አንድ አባባል አለ፣ ቋሚ ጠላት ወይም ደግሞ ቋሚ ወዳጅ የለም፣ ያለው ቋሚ ፍላጎት ነው የሚል ነገር ነው። ሱዳናውያኖች ለረዥም ጊዜ ድርድሩ ከተጀመረ ጀምሮ አሁን ከኢትዮጵያ ጋር በስታንድ ተመሳሳይ የሆነ አቋም ነበራቸው፣ ይደግፉ ነበረ። የኢትዮጵያን አቋም እንኳን ባይደግፉ በግልጽ ይሄ የመወላወል ባህሪያቸው ለኢትዮጵያ የሚያመች ነበረ። ነገር ግን አሁን ላይ ሱዳኖቹ ቶታሊ ወደ ግብጽ ሳይድ ይሄዱ ይመስላሉ። ይህንን እኔ ስመለከተው በተለያዩ ምክንያቶች ሱዳናውያኑ ገሸሽ ያሉበት ምክንያት ይታየኛል። አንደኛ ሱዳን ውስጥ አሁን ያለው ፖለቲካ ያልተረጋጋ ፖለቲካ ነው። የሲቪልና የሚሊተሪ ጥምረት ነው። ይሄ ደግሞ መንግስት የራሱ የሆነ ሶሻል ቤዝ የለውም። ወደ ውስጥ ወደ ማህበረሰቡ ጠልቆ አልገባም። ስለዚህ በቀላሉ ማንኛውም ሰው ኢንፍሉዌንስ ሊያደርገው ይችላል። አሁን ዶክተር እንዳሉት እነ ሳውዲ አረቢያ ግብጽ የተና የሰራችው ስራ አረብ ሊግ ውስጥ፣ ሱዳኖች ደግሞ አረብ ሊግ ውስጥ ልክ ለኢትዮጵያ እንደ ደጋፊ ታይተዋል። ከነበረው የአረብ ስሜት ውስጥ ወጥተው ለኢትዮጵያ መደገፋቸው በአረቦች ጥርስ አስነክሶባቸዋል። በዛ በኩል ከአሜሪካን ጋር ያለው ስለዚህ ያለው ግንኙነት ትንሽ ተጽዕኖ አሳድሮባቸዋል። ስለዚህ ይህ ያልተረጋጋ መንግስት ወይም ደግሞ ሶሻል ቤዝ የሌለው መንግስት በቀላሉ ኢንፍሉዌንስ ሊደረግ ይችላል። ያ አንደኛው ምክንያት ይመስለኛል። ሁለተኛ ሱዳን ውስጥ ያለው የመከፋፈል ፖለቲካ፣ ሱዳን ውጭ ጉዳይ ሚኒስትር ውስጥ የሚሰሩ የነበሩ የቀድሞ ተደራዳሪዎች፣ በአባይ ጉዳይ ላይ እውቀት ያላቸው ሌሎችም ገሸሽ የተደረጉና ኦር ደግሞ አሁን ላይ ትክክለኛ ቦታው ላይ አልተቀመጡም። ሶ አሁን የሚመስለኝ በሚሊተሪው አለ፣ የሲቪል መንግስት አለ። ሶ እነዚህ ጋር ትክክለኛ የሆነ ኢንፎርሜሽን ጋፕ ያለ ይመስለኛል። ይህ ውስጣዊ ምክንያት ነው። ሶስተኛው ኢንተርናሽናል ፖለቲክሱ ሱዳን በአሜሪካ በሌሎችም ሀገራት ማዕቀብ የተጣለባት ሀገር ነች። ግብጽ ደግሞ የነ አሜሪካን የሌሎችም ሀያላን ሀገራት ድጋፍ ያላት ስለሆነች ከግብጽ ጋር ማበሩ ሱዳን ላይ ያለውን ኢንተርናሽናል ፕሬዠር ሊቀንስ ይችላል የሚል ነገር አለኝ። ስለዚህ ሱዳኖቹ ይህንን ካልኩሌት አድርገው እንትን ያሉ ይመስለኛል። ሌላኛው የኢትዮጵያ የራሷ ስታንድ፣ እኛ ብዙ ጊዜ ሱዳንን የወሰድናቸው እርምጃዎች ለምሳሌ መጀመሪያ ላይ አሜሪካ የአደራዳሪነት ወር ደግሞ የታዛቢነት ሚና ይሰጣት ሲባል ከሱዳኖቹ ጋር ኮንሰልት የተደረገ አይመስለኛል። ይሄ ሱዳኖቹን ትንሽ ቅያሜ ውስጥ የከተታቸው ይመስለኛል። ከሌሎች ሀገራቶች ጋር በተያያዘ በተለይ አሁን የአባይ ተፋሰስ ውስጥ ያሉት ሀገራቶችን ኢትዮጵያ ዲፕሎማሲው ላይ በኔ እይታ ትንሽ ደከም ያለች ይመስለኛል። የአፍሪካ ሀገራትን በተለይ ደግሞ ከሰሃራ በታች ያሉ ሀገራትን አፍሪካ ዩኒየንን ወደ ጨዋታው ማስገባት በአባይ ተፋሰስ ዙሪያ ያሉ ሀገራትን እነሱን ኮንሰልት አድርጎ ይሄ ዲፕሎማቲካሊ ራስን ከመገንባት አንጻር ኢትዮጵያ ያንን እንትን ከመጠቀም አንጻር ወደ ኋላ እንትን ብላለች። የሱዳን አልፈርምም ፈርማለሁ እያለች ወደዛ ወደዚህ ማለት በኢትዮጵያ ላይ የሚፈጥረው ዲፕሎማቲካሊ ጫና ይኖራል። ነገር ግን የኢትዮጵያ ገፍቶ መሄድ አይ ይህንን ነገር አላቆምም እንደተባለው ማለት ነው፣ ሐምሌ ላይ እሞላለሁ ከዛ በኋላ ማመንጨት እጀምራለሁ ከተባሉ ሱዳኖቹ መመለሳቸው አይቀርም። ምክንያቱም የሱዳን ኢንተረስት ያለው ኢትዮጵያ ጋር ነው። ይህ ግድብ ኢትዮጵያን በሚጠቅመው ልክ ሱዳንንም ስለሚጠቅም ሱዳናውያኖቹ መምጣታቸው አይቀርም። ነገር ግን አሁንም እንግዲህ በዲፕሎማሲው ረገድ የረፍት የሰራናቸው ስራዎች ሱዳንን ከጎናችን እንድናጣት ያደረገ ይመስለኛል።
ዶክተር አለማየሁ አረዳ በዚህ ላይ ምን አስተያየት ይሰጡኛል?
ይህ መቼም አቶ ዳንኤል ያለውን በሙሉ ነው የምጋራው፣ ግን ትንሽ የምጨምረው ነገር ቅድም አቶ ጌዲዮን ዲፕሎማሲ ተሰርቷል ሲል፣ ያው መቼም ሁልጊዜ አንድ ጥያቄ ሲነሳ ይሄም እኮ ተብሎ ነበረ ነው የሚባለው እና እኛ ደግሞ ከኢንተርናሽናል የኒውስ ቻነሎች የመረጃ ምንጮች ፈልገን ስናጣ አልተሰራ ይሆን እንዴ ብለን ስለምናስብ ነው ጥያቄ የምናነሳው። እኔ ለምሳሌ የተወሰኑ ምሳሌዎች ላንሳ። የአረብ ሊግ አገሮች የአረብ ሊግ ያንን ውሳኔ ሲወስን በዙሪያችን የነበሩ ተባባሪ አባል የሆኑ ትንንሽ ሀገሮች ሁሉ ምንም ሳይናገሩ ሱዳን በግልጽ ወጥታ ትክክል አይደለም የግብጽ አቋም፣ ከግብጽ ጋር አልደልሁም፣ እኔን አትደምሩኝ ስትል የኢትዮጵያ መንግስት ለሁለቱም ክንፎች ለሱዳን ክንፎች መጀመሪያ ሰላም ሲመሰርቱ ሁሉ ጠቅላይ ሚኒስትሩም ሌሎቹም ዲፕሎማቶች ሄደው የሚያውቋቸው ስለሆኑ ሄደው አንድ የሆነ የዲፕሎማቲክ ስራ ይጠበቅ ነበር። ሱዳንን የማጽናናት የማበርታት የማጎልበት ምክንያቱም ሱዳን በእስራኤል አማላጅነት ከአሜሪካ ጋር ለመገናኘት ለአሜሪካ እጅ መንሻ እንድታቀርብ በጣም በተወጠረችበት ሰዓት ነው ያለችው። እንደገና ደግሞ ግብጽ ራሷ ወደ አሜሪካ ይዛው በመተሄድበት ጊዜ ሱዳንንም ራሷን በድክመቷ ልታንበረከክላት እንደምትችል አምና ነው ያደረገችውና ለአፍሪካ ህብረት ዲፕሎማቶች እንኳን ምንም አይነት መግለጫ አልተሰጠም በዛን ሰዓት ላይ። እኔ የሰማሁት ነገር የለም። ሌላ ነገር ልጨምር። እኔ ብዙ ጊዜ አልጀዚራ በአረብኛ የሚተላለፈውን የሚተረጉምልኝም ሰው ስላለ ከታተላለሁ። ለምሳሌ በተደጋጋሚ የግብጽ ዲፕሎማቶች ለኢትዮጵያ የአባይ ግድብ ጉዳይ የክብር ጉዳይ ነው፣ የታሪክ ጉዳይ ነው እንጂ በ1992 ዓመተ ምህረት እኮ የሚበቃቸውን ድርሻቸውን በወርቅ በምን እንዲያገኙ አድርገን ትልቅ ውሸት ያስተላልፋሉ። እኔ እዚህ ላይ የውጭ ጉዳይ ሚኒስቴር ወይም ሌላ አካል አንድ መሐመድ አላሩሲ ከሚባል በስተቀር ምንም አይነት አልጀዚራ ላይ ገብቶ የሚከራከር ኢትዮጵያዊ ዲፕሎማት ሰምቼ አላውቅም። ሚድል ኢስት ሞኒተር ላይ ብዙ አርቲክሎች ይወጣሉ፣ የኢትዮጵያ ምላሽ እኔ አይቼ አላውቅም። ገና ግድቡ እንደተጀመረ የግብጽ የሚዲያ ሰዎች በአልጀዚራ ቀርበው ሁለት ሶስት ይሄ ግድብ መገንባቱ እኮ ይሄ የሬሚሰንስ ዳም መገንባቱ ለግብጽ ትልቅ ስጦታ ነው፣ ደለሉን ያስቀርላታል እና እንደውም ፋይናንስ አርጋ መደገፍ አለባት ብለው የሚከራከሩ የሚዲያ ሰዎች ነበሩ። ያንን ፖቴንሻል ለመጠቀም የኢትዮጵያ ዲፕሎማቲክ ኮሚኒቲ አልሐራም ላይ ወይም የግብጽ የሚዲያ ቻናሎች ላይ ምንም አይነት ኢንፎርሜሽን ዲፖዚት አድርጎ አይታወቅም። የሱዳን ቻናሎች ላይ እኔ እውነት ይዘን ነው የምንከራከረው ባለሙያዎች ያውቁልናል ምናምን የሚለው ይሄ ወንድሜ ኢንጂነር ጌዲዮን የሚያነሳቸው ነገሮች እነሱ አይደሉም የኔ ዳውቶች። ኢራቅ ውስጥ እኮ አውዳሚ የጦር መሳሪያ አልነበረም፣ በተሰራ የዲፕሎማቲክ ጊሚክ ነው ሴኩሪቲ ካውንስሉ ኮንቪንስድ ሆኖ ኢራቅ እንድትጠፋ የተደረገችው። እዚህ ዲፕሎማቲክ ጊሚክ ላይ ኢትዮጵያ ትንሽ ወደኋላ የማለት ሁኔታ አሳይታለች። ቅድም ወንድሜ አቶ ዳንኤል እንዳለውም አሁን ወደኋላ መመለስ የለም። ከአሜሪካ ጋራም ቢሆን ከአደራዳሪነት ወደ ባለጉዳይነት የተሻገረች በመሆኑ በምንም አይነት የአሜሪካንና አስተራቂነት ካሁን በኋላ መቀበል ጥቅም ያለው አይመስለኝም። የግድቡ አሞላል ራሱ ለምሳሌ ይሄ የ2015 ስምምነት እንደሚያሳየው ሁሉ ነገር ኮምፕሬሄንሲቭሊ ካለቀ በኋላ ነው የመጀመሪያው ሙሌት የሚፈረመው አይልም ይሄ ስምምነት። ምናልባት ኢትዮጵያም የስምምነቱን ፓርሻል ያዘጋጅታ የላከችው ይሄንንና ሌሎች ስምምነቶችን መሰረት አድርጋ ሊሆን ስለሚችል እውነትና ሀቅ በእጇ እስካለ ድረስ መስራት የሚገባትን ነገር ወደኋላ ማለት የለባትም። ግን ዲፕሎማቲካሊ በጣም በጣም ወደኋላ ቀርታለች። ይቅርታ ይደረግልኝ።
ኢንጂነር ጌዲዮን እዚህ ላይ አስተያየት አለ?
አዎ፣ አይ ወንድሞቼ ነገሩን በደንብ አስቀምጠውታል። እኔ ብዙም በዛ ትንባልልም እንደዚህ አይነት ሀሳብ መነሳቱ ትክክል ይመስለኛል። ጠንከር ብሎ መስራት ያለበት ደከም ብሎ የተሰራ ነገርም ካለ ከባለሙያዎች ሲጠቆም ማዳመጡ ጥሩ ይመስለኛል። ግን በአንድ በኩል ደግሞ በኢትዮጵያ በኩል የሚሰሩ ስራዎች በሚዲያ በደንብ አይወጡም፣ በሚዲያም ደጋግሞ አይሰሙም። ለምሳሌ ባለፈው የጉዳይ በተነሳ ጊዜ የክብርት ፕሬዚደንቷም የቀድሞ ፕሬዚደንት ዶክተር ተሾመ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም በዚህ አካባቢ ባሉ ሀገሮች ሁሉ ዴሊጌሽን ይዘው እየዞሩ አውሮፓም ሳይቀር ምክትል ጠቅላይ ሚኒስትሩም ሳይቀሩ በርካታ ጉዞዎች አድርገው የኢትዮጵያን ሁኔታ በተዘጋጀ በተጠና ዶኪመንት ለማስረዳት ሞክረዋል። ይሄ ደግሞም ለእኛም በደንብ በሚዲያ በኩል ሽፋን ያገኘ አይመስለኝም። እነዚህ ያሉ ጥረቶች አሉ። ይሄ በቂ ነው ማለት አይደለም። የበለጠም መስራት እውነት ይዘናል ብቻ ሳይሆን አሁን ወንድሜ እንዳለው እውነቱን ማሳወቅ ማስረዳት፣ ለምሳሌ ለአፍሪካ ሀገር ዲፕሎማቶች የውሃ ሚኒስትሩ የውጭ ጉዳይ ሚኒስትሩ ከአንዴም ሁለቴም ሶስቴም ሰብስበው ለአውሮፓ ዩኒየን አምባሳደሮች ገለጻዎች ተደርገዋል። እነኚህ ግን ወጥተው እንዲህ ተደርገዋል፣ የዚህ ውጤት ደግሞ ይሄ ነው ተብሎ ለህዝብ መገለጽ ያለበት ይመስለኛል። ዲፕሎማሲውም መጠናከር አለበት እና የተሰሩትን ስራዎችም ለህዝብ ማሳወቅ የሚያስፈልግ ይመስለኛል።
ዶክተር ዳንኤል ይሄ ግድብ የህዳሴው ግድብ እናት መቀነቷን ፈታ ሊስትሮ ገንዘቡን አዋቶ ሰራተኛው ተማሪው እያስገነባ ወይም እየገነባው ያለው የህዳሴ ግድብ ነው። አባይ ኩራት ነው፣ አባይ ባህል ነው። እና እንደው ግብጽና ሱዳን አለመስማማታቸው ሊያስከትል የሚችለው ነገር አለ? በዚህስ ላይ እንደው ኢትዮጵያ ምን ያህል ዝግጅት አድርጋለች ወይም ምን ያህል ዝግጅት ማድረግ አለባት?
አሁን ያነሳሽልኝ ጥያቄ ወደ ቅድሙ አሁን ሁለቱ ተወያዮች ዶ
ዶክተር እና ኢንጂነር ወዳሉት ጉዳይ ይወስደናል። ሐምሌ ላይ እንደተባለው መንግስታችን ጠንካራ ሆኖ ሰፖርቱም ውስጣዊ ድጋፉም ጠንካራ ሆኖለት ወደ ሙሌት ከሄደ ነገሮች ዳይናሚክስ ስለሆነ ይህ የአባይ ጉዳይ መቀየራቸው አይቀርም። የሱዳንም አካሄድ ይቀይራል። የግብጾችም ከዚህ በፊት ሲጠይቁት የነበረው ግድቡ በዚህ መልኩ አይሰራ ሲባል ነው። አሁን ደግሞ ካሞላል ጋራ ቀጥሎ ደግሞ ጥያቄው ወይም ደግሞ አጀንዳቸው መቀየሩ አይቀርም። ሲል ሁለት ወር ላይ ግን የምንሰራው ስራ ወሳኝነት አለው። እንዳልኩሽ አሁን ላይ ያለው ይሄ የግሎባል ፖለቲክሱ በአንድ ነገር ላይ የውስጣዊ ጥንካሬ ወይም ደግሞ የአንድ ሀገር ጉልበት ብቻውን ወሳኝ አይደለም። ሌሎች ኤክስተርናል ፋክተሮች አሉ። ኢንተርናሽናል ኮሚዩኒቲ አለ። በተለይ ደግሞ እንደኛ አይነት ለኢትዮጵያ ባለ ብዙ ችግሮች ባሉብን ብዙ ውስብስብ ጉዳዮች ባሉበት ሀገር ላይ ተጽዕኖ የሚያሳድሩ ብዙ ጉዳዮች አሉ። የግብጽና የሱዳን ጉዳይ አሁንም በዲፕሎማሲው ረገድ ነው እንጂ ሌላ የተለየ ነገር ወደ ጦርነት ይገባል ኦር ደግሞ ልክ እንደሚወራው ኢትዮጵያ ህዳሴውን ግድብ ይመታሉ፣ ኢትዮጵያ ትወረራለች ምናምን ያንን አያደርጉትም። ይሄ ደግሞ የማይመስል ነገር ነው፣ ለእኔ አይደረግም። ነገር ግን ግብጻውያኑ አሁንም ቢሆን አጠንክረው የሚሄዱበት ኢትዮጵያን በኢንተርናሽናል ኮሚኒቲው ፊት ኢትዮጵያን የማሳጣት ስራ ኢትዮጵያ ልክ እያወሩ ያሉት እኮ አሁን በየሚዲያው እየተወራ ያለው ሙሉ ለሙሉ ልትገድበው ነው፣ ውሃውን ልትገድበው ነው፣ እንዴት ይገደባል የሚል አይነት ነገር እያስነሱ ኢትዮጵያን በዲፕሎማቲክ ጫና ውስጥ ሊከቷት ይችላሉ። ውስጣዊ ጥንካሬያችን ላይ እጅግ አተኩረን እጅግ አበክረን ልንሰራ ይገባል። ይህ የናሽናል ጉዳይ ነው፣ የትውልድ ጉዳይ ነው፣ የቀጣይ የልጅ ልጆቻችን ጉዳይ ነው፣ የህልውና ጉዳይ ነው። እንዳልሽው እኔ ደሞዜን ከፍያለሁኝ፣ እናቴ ከመቀነቷ ቆርጣ ከፍላለች፣ አባቴ ከሚያርሰው ላይ ቀንሶ ሰጥቷል፣ ያልሰጠ ሰው የለም። ስለዚህ ይሄ ግድብ ብቻ አይደለም ለኢትዮጵያውያን ማለት እንዲህ ነው ብለሽ የምታስቀምጭበት ቃላት የለሽም። ከብዙ ነገር በላይ ነው።
እንደው ዶክተር አለማየሁን መጠየቅ የምፈልገው ነገር አለ። የዓለም ባንክና የትራምፕ መንግስት በህዳሴው ግድብ ዙሪያ እጃቸውን አስገብተዋል። አሁን ደግሞ ኢትዮጵያ ለድርድር ወደ ዋሽንግተን ፊቴን አላዞርም እያለች ነው። ይህ በኢትዮጵያ ላይ ሌላ ጫና አያመጣም ይላሉ?
ሌላ ጫና ሊያመጣ ይችላል። ከዚህ በፊት እንግዲህ እንደተሰማው ፕሬዚደንት ፑቲን የማስማማት አዝማሚያ ወስደው ኢትዮጵያና ግብፅን አፕሮች ማድረግ ሲጀምሩ ይመስለኛል አልሲሲ ወደ አሜሪካ ኢትዮጵያ ላይ ተጽዕኖ ሊያደርግ የሚችለው አሜሪካ ነው በሚል አሜሪካም ደግሞ ክብሩን ኢትዮጵያ ላይ የመጫን ክብሩን ቀድማ ለመውሰድ በመፈለግ ሊሆን ይችላል የገባችበት በዛ ምክንያት ይመስለኛል። ትክክል አይደለም። ስለ እውነት አሁን እንትኑ አግሪመንቱ ራሱ ፊት ያለ አሜሪካ የገባ ዓለም ባንክ እና አሜሪካ የገቡበት እንትን በጠቅላላ ከዚህ ከፕሪንስፕል ኦፍ ዲክለሬሽኑ መንፈስ ውጭ የሆነ ነገር ነው። እና ለምሳሌ አሁን አንዳንድ ሰዎች ምን አለ እውነት እስከያዙን ድረስ በፈለገው መድረክ ላይ ሄደን ማስረዳት ምን ነውር አለው ይላሉ። እንደዛ ከሆነ እንደዚህ አይነት አግሪመንት አያስፈልግም ነበር። አግሪመንቱ ተቀምጧል፣ ስፔሲፊክ የሆኑ ነገሮች አርቲክሎች አስቀምጧል። እና ከዛ ውጭ ሄዶ አሜሪካ ሀያል ስለሆነች ብቻ አሜሪካንን ማስገባት ትክክል አልነበረም። እሺ ገባች። አሁን ግን ኢትዮጵያ ስለ እውነት ነው በምንም አይነት የአሜሪካንና የዓለም ባንክን አደራዳሪነት እንደሆነ አስማሚነት መቀበል የለባትም። የዓለም ባንክ እኮ ለኢትዮጵያ በአባይ ጉዳይ ላይ ምንጊዜም ከግብፅ ወገን ወግኖ ለኢትዮጵያ ምንም አይነት ገንዘብ ለመስጠት የማይፈልግ ድርጅት ነበር። ዛሬ ምን ተገኘና ነው ለኢትዮጵያ መልካም ነገር ይሰራል ተብሎ የሚገባው? ኢትዮጵያ እዚህ ላይ እምቢ ማለት አለባት ብዬ ነው የማስበው። አሁን አለመሄዷ ይጎዳታል ወይ አውቃለሁ። እውነትን ስለያዝን መፍራት የለብንም።
ውይይታችን እናጠናቅ። የኢትዮጵያ መንግስት የስልጣን ጊዜው አብቅቷል፣ ስለዚህም ህግ ማውጣትም ሆነ ህግን ማሻሻል አይችልም የሚሉ ሀሳቦች ሲንሸራሸሩ ይሰማል። ይህ የውስጥ ውዝግብ ባለበት የኮሮና ወረርሽኝ ዓለምን ባስጨነቀበት ነው እንግዲህ የግብፅ ተጽዕኖ እየበረታ የመጣውና በኢትዮጵያ በኩል ምን መደረግ አለበት ትላላችሁ? ኢትዮጵያ ግድቧን ለመስራት ብሔራዊ ጥቅሟን እንዴት ታስከብር? ከኢንጂነር ጌዲዮን አስፋው ጀምራለሁ።
ይህ መቼም ከኔ ሙያ ወጣ ያለ ጥያቄ ነው ይዘራሴ። ነገር ግን እርግጠኛ ሆኜ የምናገረው ህዳሴ ግድብ ቅድም ወንድሞችም እንዳሉት የህዝብና ትልቅ ትኩረት የተሰጠው የመንግስት ፕሮጀክት ነው። ጥንካሬ አለ፣ ቁርጠኝነት አለ። ስለዚህ የትኛውም አይነት ተግዳሮት ቢመጣ በዚህ ግድብ ላይ በቅርቡም አሁን ተቃዋሚ ፖለቲካ ፓርቲዎችም እንደገለጹት በዚህ ጉዳይ ላይ ልዩነት ያለ አይመስለኛል። ይሄ መቀጠል ያለበት ይመስለኛል። በተለይ በዛ በጣም ሀረሩ በሆነበት የአየር ንብረት ውስጥ የሚሰሩ የግድቡ ከ10 ሺህ የማያንሱ ሰራተኞች፣ የውጭም ሰራተኞች በብዛት አሉ። ለነሱ የሞራል ድጋፍ መስጠት ለግድቡ የሚያስፈልገውን የፋይናንስ ሁኔታ ደግሞ ካሁን በበለጠ ሁኔታ ማጠናከር ያስፈልገናል እና በእነዚህ አቅጣጫዎች ተጋግዘን ከሄድን ያለውም የፖለቲካ ሁኔታ ያለውም አሁን የወረርሽኝ ሁኔታ የግድቡን ወደፊት መሄድ የሚያሰናክለው አይመስለኝም እና ጠንክረን በዚህ መስራት ወደዚህ መግፋት ያለብን ይመስለኛል።
ዶክተር አለማየሁ አረዳ ማጠቃለያዎትን ይስጡኝ።
አሁን ይኸው በመጀመሪያ ደረጃ ግብጽ ይሄንን ሙሌቱ እንዳይጀመር አሜሪካንን ሴኩሪቲ ካውንስልን ሌሎችንም ኃይሎች ይዛ እየተረባረበች ያለችው ኢትዮጵያ ከያዘችው እውነት በትንሹ ፈቅ ብላ እንድትሸሽ ለማድረግ ነው። ኢትዮጵያ ደግሞ በአሁኑ ሰዓት ከዚህ ከያዘችው እውነት አንድ ኢንች እንኳን ፈቀቅ ብትል ቀጥላ 2-3 ኢንች መስጠቷ አይቀርም። ስለዚህ በምንም አይነት በመርህ ከያዘችው ያሰራር ሁኔታ ኢትዮጵያ መነቃነቅ የለባትም። ለዚህ ግን በሰከነ ሁኔታ የሚያስብ ሀገርን ብቻ አይደለም ይሄንን ከባድ የሆነ ሀገራዊ አጀንዳ በአግባቡ ሊመራ የሚችል መንግስት መኖሩን ህዝቡም የፖለቲካ ድርጅቶችም ሌሎችም መረጋጋት አለባቸው። ዛሬ የአሁን በየሚዲያው ምን ሰማው ምርጫን አስመልክቶ ግማሹ ዛሬውን ይካሄድ ይላል ግማሹ ሽግግር መንግስት ይላል ግማሹ ይተርጎም ይላል ግማሹ እነዚህ ሁሉ ዛሬ ለኢትዮጵያ እጅግ በጣም የማይጠቅሙ ሴማንቲክስ መሆናቸውን ሰው መገንዘብ አለበት። ህብረተሰቡ መገንዘብ አለበት። የፖለቲካ ድርጅቶች መገንዘብ አለባቸው። ከውጪ ያለው ኃይል ኢትዮጵያን ለማዳከም የሚሄድበት መንገድ ሁልጊዜ የራሱን አጀንዳ በማሸከም ብቻ አይደለም። እኛ እኮ አሁን ግብጽ በመታሸክመን አጀንዳ ነው እየጮህን ያለ ነው። አንዳንድ ጊዜ በሚመስሉ እውነት በሚመስሉ ነገሮችም ጭቅጭቅና ትርምስ እንዲበረታ እንዲጎለብት በማድረግ መንግስቱ የተዳከመ ፕሮጀክት ሊመራ የማይችል እርጋ አይረባ ማቅም የለውም እያሉ የሚናገሩ የኛ ፖለቲከኞች አሉ ማጠናከር ሲገባቸው። ስለዚህ ኢትዮጵያ ብሔራዊ ጥቅሟን ታስከብር ከሆነ ዛሬ በኢትዮጵያ ውስጥ ነፍስ አለኝ የሚል የፖለቲካ ድርጅትም ሆነ የፖለቲካ ሰው ይሄንን ትልቅ ሀገራዊ አጀንዳ ደግፎ መቆም አለበት፣ ብልሃት ማቀበል አለበት፣ የመጣው ይምጣ እቀበላለሁ ብሎ ሰልፉን ማሳመር ያለበት ይመስለኛል። አለበለዚያ ደግሞ በዚህ በዲፕሎማቲክ መንገድም ጠንክረን ብዙ መንገዶች እኮ አሉን። ግብጽ ለምሳሌ ግብጽ የምታባክነው ውሃ ተነግሮ እንኳን አያውቅም። ግብጽ እኮ ወደ ሳይና እያንሸራሸረች ለሌሎች ለመሸጥ የምታደርገው ጥረት ገበሬው ሊራብ ነው ይሉናል። ውሸት ነው። የግብጽ ሚሊትሪ ነው ውሃውንና የውሃውን ሪሶርስ ማኔጅ እያደረገ ገንዘብ የሚበላው። እነዚህን መረጃዎች በሙሉ አውጥታ ኢትዮጵያ ለመከራከር የምትችለው የድልቅ ረጋ ብሎ የሚያስብ መንግስት ሲኖር ነው። እና ይሄን መንግስት በዚህ በዛ በልዩ ልዩ መንገድ ማዋከብ ተገቢ አይመስለኝም። የምርጫውም ሁኔታ ፓርላማው ስለወሰነ ፓርላማው ደግሞ ምርጫ ይሸጋገር ብሎ መወሰኑን ሁሉም ተቀብለው በረጋ ሁኔታ ይህንን ቶሎ ሪዞልቭ ማድረግ ያለባቸው ይመስለኛል።
አመሰግናለሁኝ። አቶ ልዑል ሰገድ ግርማ ስልካቸው ተቋርጦ ወጥተዋል። ረዳት ፕሮፌሰር ዳንኤል መኮንን ውይይቱን ይቋጩልኝ። በኮሮና ወረርሽኝ ዘመን በውስጥ የፖለቲካ ችግር የምትናጠው ኢትዮጵያ የጀመረችውን የህዳሴ ግድብ ለማጠናቀቅ ምን መደረግ አለበት? ብሔራዊ ጥቅሟን እንዴት ታስከብር?
እንግዲህ የኢትዮጵያ አሁን ያለንበት ሁኔታ እንደ ሀገርም እንደ ዓለም አቀፍ ሁኔታም እጅግ በጣም አስቸጋሪ ነው። የኮሮና ጉዳይ አለ። በመንግስት ቅቡልነት፣ የህገ መንግስት ጉዳይ፣ የመንግስት ቀጣይነት ጉዳይ ላይ የሚነሱ ብዙ አጨቃጫቂ ጉዳዮች አሉብን። ነገር ግን የአባይ ጉዳይን በተመለከተ በፖለቲካ ፓርቲዎቻችንም ሆነ በሊቃኖቻችንም ሆነ በመንግስት እንዲሁም ደግሞ በህዝቡ መካከል ልዩነት አለ ብዬ አላስብም። ስለዚህ አሁን ይህ የናሽናል ኢንተረስት ጉዳይ ነው። እንዴት እሱን አስጠብቀን ከአለም አቀፍ ኮሚኒቲ ወር ደግሞ በግብጽም ሆነ በሱዳን የሚደርሱብንን ተጽዕኖዎች እንዴት እንከላከል በሚለው ላይ ትኩረት አድርጎ መስራት ያስፈልጋል። በመንግስት በኩል የተያዘው አቋም አሁንም ሊለሳለስ አይገባም። ማለት ወደኋላ ሊል አይገባም። መንግስት በሐምሌ ላይ ሙሌቱ ይጀመራል ተብሏል። ያንን ነገር መቀጠል ነው። ከዚህ በፊት ኢትዮጵያ ትታወቅበት የነበረው የዲፕሎማሲ የበላይነት ላይ እሱ ላይ አሁንም አጠንክሮ መስራት፣ የግብጽን ሴራ የሱዳንንም እንደዚሁ ለዓለም አቀፉ ማህበረሰብ ልክ ሀገር አቀፍ ወይ ደግሞ እኛ የምናውቀውን እውነት ለዓለም አቀፍ ኮሚኒቲም የማሳወቅ ስራዎች በውጭ ጉዳይ ሚኒስትር፣ በሚመለከታቸው አካላት ተጠናክሮ ሊኬድበት ይገባል። ህዝባዊ መግባባትን መፍጠር፣ ለመንግስት ጠንካራ ደጀን መሆን አሁን ተቃዋሚ ፓርቲዎቻችንም ሊቃኖቻችንም ሆነ ህዝብ መንግስት ፑሽ በሚያደርገው የአባይን ጉዳይ በተመለከተ ሌሎች ላይ ብዙ ልዩነቶች ሊኖሩብን ይችላሉ። መንግስትን ግን ጠንካራ ሆኖ በዚህ ነገር ላይ ጎልቶ እንዲወጣ ወይ ደግሞ አሸናፊ እንዲሆን ህዝቡም፣ ፖለቲካ ፓርቲዎችም፣ ሊቃኖቻችንም ሁሉም ከመንግስት ጎን እንትን ሊሉ ይገባል። ከዛ በተረፈ ግን እኔ በራሳችን አቅም የምንሰራው በራሳችን ጉልበት የምንሰራው ነገር ስለሆነ እናሸንፋለን የሚል እምነት አለ።
አመሰግናለሁ። በውይይቱ የተካፈሉት ኢንጂነር ጌዲዮን አስፋው፣ ዶክተር አለማየሁ አለማየሁ ረዳ አቶ ሉል ሰገድ ግርማ እንዲሁም ረዳት ፕሮፌሰር ዳንኤል መኮንን ናቸው ተዋዮችን በዶቼ ቬለስም ማመሰግነው ደግሞ አዜብ ታደሰ ነኝ አድማጮች አስተያየታችሁን እናንተም በፌስቡክ በትዊተር አጋሩን ይያልኩ ሰናበታለሁ ጤና ይስጥልኝ